በየዓመቱ የዲሞክራሲና ነጻነት አካሄድ በተመለከተ ጥናት የሚያካሂደው ቡድን ፍሪደም ሃውስ በዚህ ሳምንት የዓለም ነጻነት ሪፖርቱን ይፋ አድርጓል። ቡድኑ ዲሞክራሲን፣ የፖለቲካ ነጻነትንና የሰብአዊ መብት አያያዝን በሚመለከት ጥናት ያካሂዳል። የዚህ ዓመት ሪፖርት በ210 ሀገሮችና አካባቢዎች ውስጥ ያሉትን የፖለቲካ መብቶችና የህዝብ ነጻነቶችን አጥንቶና መዛዝኖ በየዓመቱ በጥር ወር ይፋ የሚሆን ዘገባ ነው። ዓመታዊው ዘገባ በዓለም ደረጃ ነጻነት የቀነሰበትን ምክንያት ጠቅሶ አምባገነን መንግስታት የከፋ የጭቆና ስልት በመጠቀማቸው አሸባሪዎች ጥቃት በተከታታይ በፈጸሙት ሁኔታና የኢኮኖሚ ይዘት በዓለም ደረጃ በማሽቆልቆሉ ነው ይላል። በፍሪደም ሃውስ የነጻነትና የፕሬስ ጥናት ዳይሬክተር ጀነፈር ደንሃም ኢትዮጵያን በተመለከተ እንዲህ ብለዋል።
I think in Ethiopia we've seen that even though there's very low internet penetration in the country
ኢትዮጵያን በተመለከተ ቁጥራቸው አነስተኛ የሆነ የኢንተርኔት ተጠቃሚዎች ቢኖሩም አገሪቱ በጣም የረቀቁ ዘዴዎችን በመጠቀም በኢንተርኔት እና በድረገጽ ላይ የሚደረጉ የሐሳብ መለዋወጦችን ትከታተላለች እናም በዚያ መንገድ ተቃዋሚዎች ላይ እርምጃ ተወስዳለች። ጦም ማሪያን የኢንተርኔት ጋዜጠኞችና የመሳሰሉት ኢላማ ናቸው። ለዚህ ጥሩ ምሳሌ የሚሆኑት የዞን 9 ጦም ማሪያን ናቸው። ምንም እንኳን አንዳንዶቹ ከእስር ቢፈቱም እስራቱን ተከትሎ የሚደርስባቸው ጫና ቀጥሏል። ስለዚህ በአገሪቱ ውስጥ ምንም የተለየ ሐሳብ ወይም ተቃውሞ እንዳይሰማ ጥብቅ ቁጥጥር አለ።
ዋና ጽፈት ቤቱ ዩናይትድ ስቴትስ የሆነው የዓለም አቀፍ የሰብአዊ መብት ድርጅት ባለፈው ወር ባበቃው እንደ አውሮፓውያን አቆጣጠር 2015 ዓ.ም ነጻነት በዓለም ደረጃ የቀነሰበት ዓመት ነበር ብሏል። ይህም ሁኔታ በተከታታይ ለ10 ዓመት ያህል እንደቀነሰ ቡድኑ ጨምሮ ገልጿል። የኢትዮጵያ መንግስት በኦሮሚያ ክልል በተቀሰቀሱ ሰልፎች ላይ የደረሰውን ርብጃ በማስመልከት የዓለም ህብረተሰብንና የአሜሪካ መንግስትን መልስ አስመልክተው ጀነፈር እንዲህ ሲሉ አክለዋል።
በአህጉሪቱ ውስጥ ይሁኑ ከአህጉሪቱ ውጪ ባሉ የሰብአዊ መብት ተሟጋች ቡድኖች አመለካከት ዩናይትድ ስቴትስ ለኢትዮጵያ መንግስት የምታሳየው ድጋፍ በጣም አሳዛኝ ነው። የኢትዮጵያ መንግስት ለሚፈጽማቸው የመብት ጥሰቶች ተጠያቂ አያደርጉትም፣ በጭፍን ይደግፉታል። የኢትዮጵያ መንግስት የሚፈጽማቸው የሰብአዊ መብት ጥሰቶች በብዙ የሰብአዊ መብት ተቆርቋሪ ድርጅቶች ተጠናቅረው ይፋ እየሆኑ ነው። የኢትዮጵያ መንግስት ዩናይትድ ስቴትስ ስታወድስ መስማት ታዲያ በጣም አሳዛኝ ነው።
አመታዊው የፍሪደም ሃውስ ዘገባ እንደሚያመለክተው ባለፈው አመት ብቻ በ72 ሀገሮች ያጠቃላይ ነጻነት ሁኔታ ቀንሷል። የነጻነት ማሽቆልቆል ከተጀመረባቸው አመታትም የከፋው አምና እንደሆነም ዘገባው አክሏል። ጥናት ከተደረገባቸው 195 ሀገሮች 50ዎቹ ነጻ አይደሉም፣ 59ኙ ደግሞ ከፊል ነጻ ተብለዋል። የከፋ ጭቆና ያለባቸው ሀገራት ሶሪያ፣ የቻይናው ቲቤት ራስ ገዝ ክልል፣ ሶማሊያ፣ ሰሜን ኮሪያ፣ ኡዝቤኪስታንና ኤርትራ እንደሆኑም የፍሪደም ሃውስ ዘገባ ገልጿል። በተለይም ይላሉ ጀነፈር በኤርትራና በሶማሊያ ሁኔታ ሲናገሩ
So the list of the worst is the 10 countries or territories that
የመጥፎ መጥፎ የሚለው ዝርዝር ከ210 አገሮችና አካባቢዎች መካከል የመጨረሻዎቹ የከፋ የሰብአዊ መብት አያያዝ ያላቸው 10 አገሮች ዝርዝር ነው። ስለዚህ በአፍሪካ ቀንድ ኤርትራና ሶማሊያ ከነዚህ መካከል ናቸው። ያ ማለትም የፖለቲካና የሲቪል መብት አያያዝ ጭራሽ አስቅጦ ዜጎች የሚመሯቸውን መንግስት ሆነ የኑሯቸውን ሁኔታ ለመወሰን ምንም መብት የላቸውም። ኤርትራ ውስጥ መንግስትን ለመተቸት ብቻ ሳይሆን የግል አመለካከታቸውን ለመተንፈስ፣ በሚመርጡት ሙያ ለመሰማራት፣ በመሳሰሉት መብት የላቸውም ዜጎች።
I think first of all there's a huge number of Eritreans fleeing the country.
መጀመሪያ ነገር ቁጥራቸው እጅግ ብዙ የሆነ ኤርትራውያን ናቸው አገር ለቀው የሚሸሹት። የፖለቲካ ጥገኝነት ፍለጋ ወደ አውሮፓ ሀገሮች ከሚሰደዱት ብዙ ቡድኖች መሃል ናቸው ኤርትራውያን። ስለዚህ አገሪቱ ውስጥ ስላለው ሁኔታ ከነርሱ መረጃ እናገኛለን። ባለፈው ሰኔ ወር ለምሳሌ የተባበሩት መንግስታት የሰብአዊ መብት ድርጅት ኤርትራ ውስጥ ስላሉ እጅግ አሳሳቢ የመብት ጥሰቶች ሁኔታ ሁለገብ የሆነ ዘገባ አውጥቷል። እነዚህ መረጃዎች እንዴት እንደተገኙም በዝርዝር ተጠቅሷል በሪፖርቱ። ስለዚህ እኛም ከሚሰደዱ ሰዎች ስለ ሀገሪቱ ሁኔታ መረጃዎችን እናገኛለን። በተጨማሪም ህይወታቸውን ለአደጋ አጋልጠው ከሀገር እንደሚወጡና አውሮፓም ከደረሱ በኋላ የሚደርስባቸው መንገላታት ሲታይ ሀገሪቱ ውስጥ ምን ያህል ችግር እንዳለ ያሳያል።
ጀነፈር ደንሃም ሲቪል ማህበረሰብና ጋዜጠኞች በኢትዮጵያና በኤርትራ ውስጥ እንዴት ይስሩ ለሚለው ጥያቄ ምንም መንቀሳቀሻ ስለሌለ ጥንቃቄ እንደሚያስፈልግ ገልጸዋል። አክለውም የዓለም መንግስታት ችግር በሚኖርበት ጊዜ ጉዳዮቹን በግልጽ መተቸት ካልፈለጉ ፍሪደም ሃውስና ሌሎች ለሰብአዊ መብት የሚሟገቱ ድርጅቶች የኤርትራንም ሆነ የኢትዮጵያን መንግስት ተጠያቂ እንዲያደርጉ ጫና ማድረጋቸውን እንደሚቀጥሉ ገልጸዋል። በዚህ አመት ሪፖርት ቱርክሚኒስታን፣ ምዕራብ ሰሃራ፣ ማዕከላዊ አፍሪካ ሪፐብሊክና ሱዳን ኢኳቶሪያል ጊኒና ሳውዲ አረቢያም አስከፊ ጭቆና ካለባቸው ሀገሮች ዝርዝር ውስጥ ናቸው። መካከለኛው ምስራቅና ሰሜን አፍሪካ ባለፈው አመት አስከፊ ጭቆና የታየባቸው ክፍሎች እንደነበሩ ዘገባው ዘርዝሯል።